የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ መስከረም 27 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ ዘውዴ ገለጹ።
ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ የሁሉ ቁልፍ አይደለም።
ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል።
ቀደም ሲል የሰማችሁት ፕሬዚዳንት ሳህለወርቅ ዘውዴ፣ ተከትለው የሰማችሁት ድምጽ ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ነው። በዛሬው ዕለት ምርጫውን በተመለከተ ውይይት አካሂደዋል። ዘገባ ይኖረናል።
በትግራይ ክልል አዲ ዳዕሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽሟል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቀዋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል። ዝርዝር ያለ ዘገባ ወደ ኋላ ላይ እናስደምጣችኋለን።
ሌሎች ለምሽቱ ያሰናዳናቸው ብዙ ዘገባዎች አሉን። አብራችሁን ቆዩ። ጽዮን ግርማና
ሀብታሙ ስዩም በመስተንግዶ አብረናችሁ እናመሻለን።
በቅድሚያ ግን አጠር ያሉ ዜናዎች እናሰማችሁ።
ሰኔ 15 ቀን በባህር ዳር በተፈጸመውና የከፍተኛ ባለስልጣናትን ሕይወት በቀጠፈው ጥቃት ተጠርጥረው በማረሚያ ቤት በሚገኙት ብርጋዴር ጄኔራል ተፈራ ማሞ መዝገብ አቃቤ ሕግ የጠየቀው ተጨማሪ የጊዜ ቀጠሮ ውድቅ መደረጉ ተሰምቷል። በምትኩ ጉዳዩን የሚመለከተው ፍርድ ቤት 14 ቀን የክስ መመስረቻ ጊዜ ብቻ መፍቀዱ ተሰምቷል። በዚህ መሰረት አቃቤ ሕግ እስከ ጥቅምት 12 2012 ድረስ ክሱን እንደሚያቀርብ ይጠበቃል። ይህ በእንዲህ እንዳለ ችሎቱን ለመከታተል በመጡ የተቃውሞ ድምፅ ሲያሰሙ በነበሩ ወጣቶች ላይ የክልሉ አድማ በታኝ ፖሊስ አስለቃሽ ጭስ መተኮሱና ወጣቶቹን መበተኑም ተሰምተዋል። ዘገባው የአስቴር ምስጋናው ነው። በኢትዮጵያ አሜሪካ ኤምባሲ ማይክ ራይነር የአሜሪካ አምባሳደር ማይክ ራይነር ከመቀሌ ዩኒቨርሲቲ ምሁራኖች ጋር መነጋገራቸው ተሰምቷል። አምባሳደሩ ከምሁራንና ከዩኒቨርሲቲ ማህበረሰብ አባላት ጋር በምን ጉዳዮች ተነጋገሩ ስንል የጠየቅናቸው የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶም ተገኘ ለቪኦኤ ንግግሩን በተመለከተ ይህንም ብለዋል።
የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በምሁራን እይታ ምን ይመስላል፣ ዩኒቨርሲቲው አስተዳደርም ያለውን እይታ ለመስማት ነበረ። በዋናነት የትግራይ ሕዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ ያለው ለሚለው ማለት ነው።
የአልቃይዳ የደቡብ እስያ መሪ የነበረው አሲም ኦማር ባለፈው ወር ደቡብ አፍጋኒስታን ውስጥ በተካሄደ ጥቃት መገደሉ ተገልጿል። የአፍጋኒስታን የደህንነት መስሪያ ቤት ባወጣው መግለጫ ሌሎችም አብረውት መገደላቸውን ተመልክቷል። ኦማር ሄልማንድ ክፍለ ግዛት ውስጥ በህብረት በተካሄደ ጥቃት ተገድሏል። ሌሎች ብዙዎቹ ተማርከዋል ብሏል መግለጫው። አንዳንዶቹ የፓኪስታን ዜጎች መሆናቸውም ተገልጿል። በዩናይትድ ስቴትስ የገንዘብ ሚኒስቴር መሰረት ኦማር ህንድ ኡታር ፕራዴት ውስጥ ነው የተወለደው። አድማጮች፣ ለአሁኑ ያለን ዜናዎች እነዚህ ናቸው። ዘርዘር ወዳሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው ርዕሳችን እንሻገራለን።
በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ ዘውዴ ገለጹ።
ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በተዘጋጀ ጉባኤ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በበኩላቸው ምርጫው ዲሞክራሲያዊ፣ ግልጽና ታማኒ በሆነ መልኩ የግድ መሳካት ይኖርበታል ብለዋል።
የአገር ውስጥ መገናኛ ብዙኃን እንደዘገቡት ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በዛሬው ዕለት በአዲስ አበባ ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ ቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ኃላፊነት በተሞላበት መልኩ ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ አሳስበዋል።
ተአማኒና ተቀባይነት ያለው እንዲሆንና የፖለቲካ ሊቃነንና ምላተ ህዝቡን ተሳትፎ ያረጋግጠ እንዲሆን የሚያደርግ ነው። እንቅድም እንዳልኩት ነው ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ የሁሉ ቁልፍ አይደለም። ብዙ ጊዜ ከዓለም አቀፍ አጋሮቻችን የምናየው ምርጫን ለሁሉ መፍቻ ቁልፍ አድርጎ የማስቀመጥ ነው። መልሶም ከኛ ጋር የሚነጋገሩት የምርጫ ሳይክል ካለቀ 4 ዓመት 5 ዓመት ወዘተ እንደ ሀገሩ ልዩነት በኋላ ነው። ምርጫ በኋላ የሚመጣው ነው ዋና ጉዳይ። በተመረጡበት ፕሮግራም መሰረት ምን ተደረገ ነው። ያ ሁሉ ላይ ነው ድጋፍና ጥረት ያስፈልጋል ብዬ የማምነው።
በጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የብሔራዊ ምርጫ ቦርድ አካላት፣ የሲቪክ ማህበራትና የመገናኛ ብዙሃን ተወካዮች ተገኝተው ውይይት እያደረጉ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በበኩላቸው ምርጫው የግድ አስፈላጊ ነው ብለዋል።
ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል። ማሳካት ደግሞ በጣም ከባድ የሚባል ነገር አይደለም። የማይቻል ተብሎ አንገታችንን አስደፍቶ ወደ ነበርንበት ተስፋ የማነስ ስሜት የምንወርድበት ምክንያት የለም። ለምን? ከተዘጋ የፖለቲካ ሁኔታ ውስጥ ወደ ፖለቲካ መፍታታት፣ ወደ ፖለቲካ ተስፋ የመጣ ነው እኮ እኛው ነን።
ምርጫው ግልጽ፣ ዴሞክራሲያዊ፣ ተአማኒ፣ አሳታፊና ሰላማዊ እንዲሆን ሁሉም ባለድርሻ አካላት ኃላፊነት አለባቸው በሚል ጉባኤው እየተካሄደ ይገኛል።
ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በትግራይ ክልል አዲ ዳዕሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቀዋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል። ዓለም ፍስሐዬ ከመቀሌ ያጠናቀረውን ጽዮን ግርማ እንደሚከተለው ታቀርበዋለች።
በሰሜን ምዕራብ ዞን የላይኛው አዲ አቦ ወረዳ አዲ ዳዕሮ ከተማ የሚገኙ ቁጥራቸው ወደ 15,000 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጹበትን መፈክር ይዘው ስሙን ለይተው በጠቀሱት አንድ የወረዳ አመራር ሳጅን አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩም በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከ10 በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይም ጉዳቱ ደርሶብናል ያሉ ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪ በሐሰት በማስመስከር ወንዶችን ያለ አግባብ እንዲታሰሩ አድርጓል በሚል ሰልፈኞቹ አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉ ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናር ኮሎኔል መኮልን አማረ ለአሜሪካ ድምጽ ስለ ሰልፉ ዓላማ ሲያስረዱ ህብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምጹን ለማሰማት ነው አደባባይ የወጣው ብለዋል።
ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። ዓላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው።
ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ የወረዳውን አስተዳዳሪ አግኝቶ ጥያቄውን መስጠቱን ተናግረዋል።
ሰልፉን ያስተባበርነው በህዝብ ተወክለን ነው። ሰልፈኛውም ከ15,000 እስከ 20,000 ይሆናል ብለን ነው የምንገምተው። ሰልፉ ላይ ሴቶች፣ ወጣቶች፣ አዛውንቶች፣ ታጋዮች ተሳትፈዋል። የወረዳው አስተዳዳሪ የተጀመረውን የጥራት ግምገማ ይቀጥላል። ጥያቄያችሁን እንቀበለዋለን፣ ከጎናችሁ ነን ብሏል።
የላይኛው አዲ አቦ የወረዳው ህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ኢየሱስ ስለ ሁኔታው ከአሜሪካ ድምጽ ተጠየቀው
ሰውየው በተለይ በሴቶች ላይ ያደረሰው ጥቃት ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችንን እናሰማለን ብለው ነው ሰልፉ የወጡት። ኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍ ነው።
በደሉን ፈጽሟል የተባለውን የወረዳ አመራር ሳጅን ለማግኘት በተደጋጋሚ የእጁ ስልኩ ላይ ሙከራ አድርገን ነበር፣ ሊገኝ አልቻለም። በተጨማሪም የወረዳው የጸጥታ ኃላፊ አቶ በላይን ለማነጋገር ጥረት ተደርጎ ነበር፣ ለመናገር ፈቃደኛ ባለመሆናቸው ሊገኙ አልቻሉም። አድማጮች፣ የዚህን ዘገባ እየተከታተልን እናስደምጣችኋለን።
ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት አድማጮቻችን።
አሁን ደግሞ ወደ ሌላ ዘገባ እናልፋለን። ከሰሞኑ በተደረገው የተባበሩት መንግስታት ዘላቂነት ያለው እድገት ጉባኤ ላይ ከ150 በላይ የሀገራት መሪዎች ዓለም አቀፍ ድህነትን መግታት የሚቻልበትን መላ መክረዋል። ከሰሞኑ ይፋ በተደረገ አንድ ሪፖርት ላይ ግን አፍሪካውያን ህጻናት ከድህነት አረንቋ ለመውጣት ረጅም ትግል እንደሚጠብቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2030 አፍሪካውያን ህጻናት ከዓለም ድሆች ቁጥር ግማሹን ይይዛሉ ተብሎ ተዘግቷል። ለአህጉራዊ የድህነት መሪዎችና የዓለም አቀፍ ማህበረሰብ ወቀሳም ቀርቦባቸዋል። የሄነሪ ሬጅወልን ዘገባ ሀብታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት 17 የዘላቂ እድገት ግቦች አሉት። ከግቦች ሁሉ በመጀመሪያው ደረጃ ላይ የሚገኘው በ2030 የአውሮፓውያኑ ዘመን የከፋ ድህነትን ማጥፋት የሚለው ነው። በቅርቡ ሕፃናትን አድን ወይንም ሴቭ ዘ ችልድረን የተባለው ድርጅትና የውጭ አገራት የእድገት ኢንስቲትዩት የተባለው ተቋም በጋራ ያወጡት አዲስ ሪፖርት ግን ዓለም ይህን ግብ ለመምታት ተጨማሪ ጊዜ እንደሚፈጅባት ተሳብቋል። ሪፖርቱ የከፋ ድህነትን ከአፍሪካዊ ሕፃናት መኖሪያ ጠራርጎ ለማጥፋት እየተደረገ ስላለው ዓለም አቀፋዊ ጥረት አስደንጋጭ ግኝቶችን ይፋ አድርጓል። ኬቨን ዋትኪንስ ከሕፃናት አድን ድርጅት እንደኛ ትንበያ በአውሮፓውያን 2030 ዓ.ም በመላው ዓለም በአስከፊ ድህነት ውስጥ ይኖራሉ ከሚባሉ ሕዝቦች መካከል 55 በመቶ አፍሪካዊ ሕፃናት ይሆናሉ ነው ያለው። የሪፖርቱ አዘጋጆች እንደሚናገሩት የአፍሪካ ሕፃናት ወደ ኋላ እንዲቀሩ እየተተዉ ነው። እንደ አውሮፓውያን አቆጣጠር በ2020ዎቹ በየዓመቱ 87 ሚሊዮን የአፍሪካ ሕፃናት ከድህነት ጋር ይወለዳሉ ሲሉም ተንብየዋል። ኬቨን ዋትኪንስ በድጋሚ በአማካይ አሁንም ሴቶች 4-5 ልጆችን ይወልዳሉ። በአህጉሪቱ ድህነት እጅግ በተንቀራፈፈ ሁኔታ እየቀነሰ ነው። የዚህ ከፊል ምክንያቱ ፈጣን ያልሆነ እድገት አለመኖሩ ሲሆን፣ ሌላኛው ግን ከፍተኛ የሆነ የኑሮ ልዩነት መፈጠሩ ነው ያሉት።
Also because of very high levels of inequality.
40 በመቶ የሚሆኑ አፍሪካውያን አሁንም በቀን $1.9 ባነሰ ገቢ ይኖራሉ። በድህነት ውስጥ የሚወለድ ሕፃን ለመሐይምነት በእጅጉ ይጋለጣል። 5 ዓመት ሳይሞላው ለሞት የመጋለጥ ዕጣውም ከፍ ያለ ነው። በድህነት ውስጥ የተወለዱ ሕፃናት ካልተወለዱት ይልቅ 2-3 እጥፍ ጊዜ 5 ዓመታቸውን ከማክበራቸው በፊት ሊሞቱ ይችላሉ። ድህነትን በሕፃናት በራሳቸው አቅም ሊያመልጡት የማይቻላቸው ጉዳይ ነው። ይህ ማለት ድህነት ከአንዱ ትውልድ ወደ አንዱ የሚሸጋገርባቸው መንገዶች ይሆናሉ እንደማለት ነው ያሉት። ሪፖርቱ የአፍሪካ ሀገራት የተቀዳጀ ፖሊሲ ለማውጣት እንደ ተሳናቸው ጠቅሶ ወቅሷቸዋል። ዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክን የመሳሰሉ ድርጅቶችና ለጋሾች ኃላፊነታቸውን አልተወጡም ሲልም አስጠንቅቋል። በቅርቡ ከ150 የዓለም ሀገራት በላይ መሪዎች ኒውዮርክ ላይ ተገናኝተው መክረዋል። በመጪዎቹ 15 ዓመታት ሊዘረጉ በሚገቡ አጀንዳዎች ላይ ተነጋግረዋል። ይህ ከመሆኑ በፊት ግን በዋዜማው ኬቨን ዋትኪንስ የጉባኤው ተሳታፊዎች ልዩና አፋጣኝ አቀራረብ እንደሚያስፈልጋቸው አሳስበው ነበረ። ከድህነት ጋር ለሚኖሩ ሕፃናት የገንዘብ ምንጮችን ማስተላለፍ ከመፍትሄዎች መካከል መሆን አለበት። ነገር ግን ገንዘብ ብቻውን በቂ እንዳልሆነ እናውቃለን። እኒህ ሕፃናት መሠረታዊ የምግብ አገልግሎት፣ የጤና አገልግሎት እንዲሁም ከድህነት እንዲያመልጡ የሚያግዛቸው የትምህርት ስርዓት እንዲያገኙ ማድረግም በእጅጉ ጠቃሚ ነው ያሉት። ሪፖርቱ የድህነት ቅነሳው ግቦች የማይሳኩ ከሆነ ዓለም በትምህርት ጤናና የጾታ እኩልነት ዘርፎች ዘላቂነት ያለው እድገት ለማምጣት ትዘገያለች ብሏል።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ቃለ ምልልስ ነው።
ቃለ ምልልሱ የተደረገው ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ ጋር ነው። በኦሮሚያ የተለያዩ አካባቢዎች ጫካ ካለው ኃይል ጋር የሚደረገው ጦርነት አማራጭ በማጣት ሕግን ለማስከበር ተገደን የገባንበት ነው ብለዋል ኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ። ችግሩን ለመፍታት መንግሥት ቁርጠኝነት እንዳለውም ተናግረዋል። ሙክታር ጀማል ነው ከጀኔራል ብርሃኑ ጁላ ጋር ቆይታ ያደረገው።
መንግሥት ችግሩን በሰላም መንገድ ፈታለሁ በሚል ዝም ብሎ አራት ወር ሙሉ እነሱ የሰለጠኑ የተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነጻ ወጥቷል። ወደ ኖርማላይዜሽን ተመልሷል ጉጂም ወለጋ። አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥቷል፣ ግማሹ ተማርኳል፣ ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል።
ጀነራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት። በመሀል ደግሞ ባለፉት 3-2 ወራት ጋብ ብሎ ነበር። አሁን ደግሞ 1 ወር ገደማ እንደ አዲስ የተቀሰቀሱ ነገሮች ይታያሉ። ወለጋና ቦረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድን ነው እንደ አዲስ ያገረሸው ነገር?
እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ፣ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው። ምን እንጂ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም። ጠፍተዋል እንዳይባል የሚሰሩት ስራ ነው። አልፎ አልፎ እንደዛ ያደረጉ ነው። ሰው እየገደሉ ነው። መኪና አስቁሞ ሰው አስወርደው እየገደሉ ነው።
አሁን እንደዚህ አይነት መሰል ግጭቶችና መሰል የሰው መሞት፣ መቁሰል፣ የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምፅ ይሰማል። ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይህንን የሚያደርጉት ይላሉ። የተወሰኑ የእነሱን ሰዎች ደግሞ አግኝተን ስንጠይቅ መንግስት ነው፣ በተለይ መከላከያ ሰራዊቱ ነው ይህንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ?
ህዝቡ ወዳለበት ውረዱና ማን ነው እንደዛ እያደረጋችሁ ያለው ብላችሁ ጠይቁ። ማን ነው እንደዚህ እያጠቃችሁ ያለ? ማን ነው ኑሯችሁን እያጎሳቆለ ያለ? ማን ነው የሚጠጣችሁ ያለ? ማን ነው የሚያቃጥላችሁ ያለ? ማን ነው መኪና መንገድ አላሳልፍ ያለ? ማን ነው እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ። ነገራችኋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን እከሌ እንደዚህ ያለ እከሌ እንደዚህ ያለ የሚለው ፕሮፓጋንዳ ነው፣ ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥልህ፣ የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም። ከህዝብ እንጀራ አይበላም።
በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየውም ህዝቡም በከተማ አካባቢ፣ በመንደር አካባቢ በሚደረጉ ግጭቶች የንጹሐን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆራ ፊንፊኔ ላይ የተደረገ ኢሬቻን እና ሾፍቱ ላይ የተደረገ ኢሬቻን ሰዎች ድምጻቸውንም ያሰማሉ። በወለጋ፣ በቦረና፣ በጉጂ የሚፈሰው ደም መቆም አለበት፣ እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሀሳብ አሉት?
ኢሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘኋቸው ያየኋቸው ያወቅኳቸው ፍንፍኔ ላይ 30-40 የሚሆኑ ሰዎች የኦለፍ ቀድሞ የኦለፍ ባንዲራ ይዘው ወለጋ ችግር አለ ያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም ተዋቸው ይበሉ ብለን ነው የተውናቸው። ምንም ትርጉም የሌለው ነገር ነው ሲናገሩ የነበረ። ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራረሰ አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ፣ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርግ።
እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልእክት የሚያስቀምጡት ነገር ምንድን ነው?
እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉ ሰዎች በሰላም ወደ መሃል ሀገር መምጣት አለባቸው። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት። እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም፣ አሁን ጦርነት ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን አላማ እንደሚወጉም ማወቅ አለባቸው። እነሱ ራሳቸው አማራጭ በዚህ መንገድ ነው የኛ ችግር የሚፈታው የሚል ነገር ቢያቀርቡ፣ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን በውጊያ እንቀጥላለን የሚል አካል ካለ ግን የሰራዊት አመራር እንደመሆኑ መጠን የህግ የማስከበር ግዴታ ስላለብኝ መስራት አይቀርም።
ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደርና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነትና ዝግጁነት አለ? ጀነራል፣
በጣም ቁርጠኝነት አለ። ግማሽ መንገድ ሄደን እንቀበላቸዋለን። እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን፣ የሀገር ሽማግሌዎችን፣ ታዋቂ ሰዎችን ልኮ ነበረ ወደዛ። መሮንም አግኝተውታል። ያኔም ጥሩ ነው የተናገረው። ግን ንግግርና ተግባር ላይ ብቻ ነው። ግማሽ መንገድ ይምጣ፣ መንግስት ሊያደርገው የሚገባውን ነገር ያቅርብ፣ ከዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለው። በዛ መንገድ ስምምነት የሚመጣ አይመስለኝም። ከፈረንጅ ሶስተኛ ወገን የተሻሉ ማስታረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ፣ ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ።
ጀነራል ብርሃኑ፣ አሁን ባነሳነው በጠቅላላ ሁኔታ ላይ መታለፍ የለበትም፣ ማህበረሰቡም ይህንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልእክት ካለ የመጨረሻ እድል ልስጦት።
እኔ ምንድን ነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብሎ ይነጋገር የሚል ሀሳብ አለ።
ጀነራል ብርሃኑ ጁላ፣ የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ።
እሺ፣ እኔም አመሰግናለሁ።
ሙክታር፣ እናመሰግናለን። ተከታዩ ዘገባችን ማህበራዊ ኃላፊነታቸውን በማይወጡ ሚዲያዎች ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠየቁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም፣ የሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
ባሳለፍነው ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነጻነትና አጠቃቀምን መነሻ ያደረጉ ሀሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነጻነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል።
በጣም ነው የሚያሳዝን። አንድ ሀገር እኮ አይመስልም ያለን። የክልል ሚዲያዎችን ቢታዩ ፕራይቬት ጣቢያዎችን ቢታዩ በጣም ነው የሚያሳዝን። በጣም ታጋሽ ህዝብ፣ ሃይማኖተኛ ህዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል።
የብሔር ተኮር ሆኖ መደራጀታቸው መገናኛ ብዙሃን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙሃን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ። በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው። ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል። ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ የምትወስዱት? አዋጅ ቁጥር 533 ዝባር 99 ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት የሚነዙ መገናኛ ብዙሃን የተከለከሉ ናቸው የሚለውን የሚፈጽም እና የሚተገብር ሆኖ አላገኘሁትም። እናኔ መኖሩ በራሱ ለእኔ ትርጉም የለውም።
የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር የምፈልገው አንደኛ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው የማዝን። እኔ እንኳ ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ። ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ? ማን ነው የሚያርመን? ማን ነው የሚያስተካክለን? እንደ ስንዴውና እንደ ስኳሩ ከውጭም ጡልን ምሁራን ቱር ሚኒስተር አሁን እርሶ ያሉበት ዘመን ለልጆቹ አይሆን፣ ወደ ልጆቹ አይሄዱ፣ ወደ አባቱ አይሄዱ። ይህ ዘመን ያደራ ዘመን ነው፣ የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ።
የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል።
ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት የምነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን። የህዝብ አደራ ነው። ይሄን ነገር እንድናደርግ ነው እዚህ ጋር የተቀመጥነው። እያደረግን ያለናቸው ነገሮች አሉ። በሁሉም በጠቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው ሳይንሳዊ የሆነ ትንተና አድርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንስጠው። ይሄን ማድረግ አሁን እንጀምራለን። በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሙያዊ ነው፣ እዚህ ጋር ሙያዊ አይደለም፣ እዚህ ጋር እንዲጎሎታል፣ ወደፊት ይስተካከል። ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገርን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን፣ ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር የምናደራጀው። መሳሪያ አለ፣ 78 ሚሊዮን ብር የተገዛ የሚረዳን፣ ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ የሚይዝ እሱ ላይ ተመስርተን ትንተና እናደርጋለን።
ዶክተር ጌታቸው አክለውም የስነ ምግባር ጉድለት ላለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት።
ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ እየሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል።
በአሁኑ ሰዓት በኢትዮጵያ ውስጥ 29 የህዝብና የግል የቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮን ጨምሮ ከሰባ በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ወይንም ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንን መጠቀም ትችላላችሁ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያቤሮ አብሮን አምሽቷል።
የስርጭት መሐንዲሱ ኦድሬስ አብሮን ነበረ። ስርጭቱን ወደ እናንተ ለማድረስ ሲተጋ አምሽቷል። በጀመር ነው የአስቴር አወቀ ሙዚቃ እንሰናበታችኋለን።
መልካም ምሽት።
አጋቅም ያለሁ የሚያገባ ፍቅርነት ያሳሰኝ የኔ ቆንጆ የቀረበ ያለሁ የሚያገባ
ሰዓቱን ራዲዮ ቪኦኤ ሰገንታ ፋኖሮሞት